ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ዛሬ በኢትዮጵያ በክርስትና እምነት ተከታዮች ዘንድ የጥምቀት በዓል ተከብሮ ውሏል።
በዓሉን እያከበራችሁ ላላችሁ አድማጮቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የበዓሉን አከባበር አስመልክቶ የተጠናቀረ ዘገባ ይኖረናል።
አንዳንድ ዘፈኖች እንግዲህ ታሪክ ሲሆኑ አብሮ ይሄዳል። ያ ታሪክና ሁልጊዜ አይሉም፣ ማይረሳ ሰው ነው በሕይወቴ።
የኃይልዬ የበደሉሽ የጎዱሽ ሁሉ መጨረሻ ላይ እግርሽ ስር ወድቀው ይለምኑሻል የሚለውን ኃይልዬ የዘፈነውን ይሞታሉ የሚለው አልበም ላይ ያሉትን ስራዎች የሰራውን አስታውሳለሁ። የኩኩ ሰብስቤንም እንደዚሁ የሀገር የሆነው ዜማ ነው የማስታውሰው በደንብ።
በቅርቡ ከዚህ ዓለም በሞት የተለየውን የእውቁን የዘፈን ግጥሞች ደራሲና ፕሮዲውሰር ያየህራድ አላምረውን ሕይወትና ሥራ ለመዘከር ከተሰናዳ ቅንብር የተወሰደ ነው።
የሰማችኋቸውም ታዋቂዎቹ ድምፃውያን ኩኩ ሰብስቤና ጸጋዬ እሸቱ ያየህራድን እና ሥራዎቹን አስመልክቶ ከተናገሩት ውስጥ ነው።
ሁለቱም ከያየህራድ ጋር ረዥም ጊዜ የዘለቀ ሙያዊ ግንኙነትና ወዳጅነት ካላቸው የሙዚቃ ድርሰቶችንም ከተጫወቱ በርካታ ድምፃውያን ውስጥ ናቸው። ወንድሙን ምረታ አላምረውን ጨምረን በምናደርገው ውይይት ቆየት ብለው ይመለሳሉ።
በነገው ዕለት በዚህ በዋሽንግተን ዲሲ የሚከናወነውን የተመራጩን ፕሬዚደንት ዶናልድ ትራምፕን በዓለ ሲመት ተንተርሶ የተቀናበሩ ዝግጅቶችም አሉን።
ሌላም አለን። በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተር ካበረከቷቸው ላቅ ያለ ግምት የሚሰጣቸው ስራዎች አንዱ የሆነውን
ኢትዮጵያን ጨምሮ በተለያዩ ሀገሮች የአይን ማዝ ወይም ትራኮማ በሽታን ለመዋጋት ያከናወኑትን ስራ ተንተርሶ በዘመቻው ከተሳተፉና ለረጅም ዓመታትም በአይን ሐኪምነት ካገለገሉት ኢትዮጵያዊ ባለሙያ ከዶክተር ወንዱ አለማየሁ ጋር የነበረን ወግና
ሌሎች ዝግጅቶችም አካተናል።
ዕለቱ እሁድ ጥር 11 2017 ዓ.ም የአውሮፓውያኑ አዲስ ዓመት 2025 ከገባ የመጀመሪያችን የሆነውን የምሽቱን የራዲዮ መጽሔት ይዘን አዘጋጅና አቅራቢዎቹ ቆንጅ ይታየና
አሉላ ከበደ የአክብሮት ሰላምታችንን እናደርሳለን።
አሁን የሰዓቱን የዓለም ዜና እንደ ወትሮ እናስቀድማለን።
እንዳትሄዱ።
ጤናስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። በነገው ዕለት ሁለተኛውን በዓለ ሲመታቸውን የሚያከብሩት ዶናልድ ትራምፕ ትናንት ቅዳሜ ምሽት ወዲህ ወደ ዋሽንግተን መጥተው የደስታ መግለጫ ድግስ ላይ ተገኝተዋል። ከአራት ዓመታት በፊት ደጋፊዎቻቸው የዩናይትድ ስቴትስ ምክር ቤት ሕንፃን ወረው ጥቃት ባደረሱበት ሁናቴ ከተማይቱን ለቀው ሄደው የነበሩት ሪፐብሊካኑ ትራምፕ አሁን በድል አድራጊነት ተመልሰዋል። ትናንት ማታ ዋሽንግተን አቅራቢያ ስተርሊንግ ቨርጂኒያ በሚገኘው የጎልፍ መጫወቻቸው ትራምፕ ናሽናል ጎልፍ ክለብ በተካሄደው ድግስ ቤተሰቦቻቸው፣ ደጋፊዎቻቸውና የፖለቲካ አጋሮቻቸው ታድመዋል። የኦፐራ ስልት ድምፃዊው ክሪስቶፈር ማኪዮ የዘፈነ ሲሆን ርችትም ተተኩሷል። የነገው በዓለ ሲመት እጅግ ኃይለኛ ብርድ ይኖራል መባሉን ተከትሎ በልማዱ ካፒቶል ሕንፃው ደረጃው ላይ የሚከናወነውን ቃለ መሐላ ስነ ስርዓት ጨምሮ አብዛኛው ደጅ የሚካሄድ ዝግጅት ወደ አዳራሹ ለማዛወር አዘጋጆቹ ጥድፊያ ላይ ናቸው። የእስራኤልና የሐማስ የተኩስ አቁም ውል ዘግይቶ ስራ ላይ ውሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ሐማስ ዛሬ እሁድ ይለቃል የተባለውን 3 ታጋቾች ስም ዝርዝር ሳይሰጠን ስምምነቱ ተግባራዊ አይሆንም በማለታቸው ስምምነቱ ተግባራዊ የሆነው ከታቀደለት ሰዓት በ3 ሰዓት ገደማ ዘግይቶ ነው። ኔታንያሁ በአገሩ ሰዓት ጠዋት 2:30 ላይ ተግባራዊ እንዲሆን የታቀደው ተኩስ አቁም ሐማስ እሰጣለሁ ያለውን የሚለቀቁ ታጋቾች ስም ዝርዝር ሳይሰጥ ተግባራዊ እንዳይሆን ለመከላከያ ኃይሎች ትዕዛዝ ሰጥተዋል ሲል ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አመልክቷል። ይህንኑ ተከትሎ ሐማስ የስም ዝርዝሩን ከሰጠ በኋላ ነው እስራኤል የተኩስ አቁሙ 5:30 ላይ ተግባራዊ እንደሚሆን ያስታወቀችው። ሐማስ ስም ዝርዝሩ የዘገየው በቴክኒክ እክል ምክንያት እንደሆነ ጠቅሶ ስምምነቱን እንደማከብር በድጋሚ አረጋግጣለሁ ሲል በመግለጫው አስታውቋል። የተኩስ አቁም ስምምነቱ ተግባራዊ ከሆነ በኋላ በጥቂት ሰዓታት ተከትሎ ቀይ መስቀል በጥበቃ አጀብ ወደ ጋዛ በማምራት የተለቀቁትን 3 ወጣት ሴቶች ተረክቧል። ይህ በዚህ እንዳለ አክራሪ ብሔርተኛው የእስራኤል የብሔራዊ ጸጥታ ሚኒስትር ኢታማር ቤንጋቪር የተኩስ አቁም ውሉን በመቃወም ስራ መልቀቃቸው ተዘግቧል። ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቲክቶክ ዩናይትድ ስቴትስ ውስጥ አገልግሎት መስጠቱን አቁመዋል። ማህበራዊ መገናኛው ከትናንት ቅዳሜ ማታ ጀምሮ ነው በዩናይትድ ስቴትስ አገልግሎት መስጠቱን ያቆመው። አሜሪካ ውስጥ 170 ሚሊዮን ተጠቃሚዎች ያሉት ቲክቶክ ከአፕልና ከጉግል መተግበሪያዎች የተነሳው አገልግሎቱ እንዲቆም የወጣው ሕግ በቅዱ መሰረት ዛሬ እሁድ ስራ ላይ ከመዋሉ አስቀድሞ ነው። ትናንት ቀደም ብሎ ተመራጩ ፕሬዚደንት ዶናልድ ትራምፕ ነገ አስተዳደራቸውን ሲጀምሩ ለቲክቶክ እገዳው ተግባራዊ መሆኑ እንዲዘገይ የሶስት ወር ጊዜ ሳልሰጥ አልቀርም ያሉ ሲሆን ቲክቶክ ይህንኑ ለደንበኞቹ ባወጣው ማሳሰቢያ ጠቅሶታል። የቻይና ባይት ዳንስ ኩባንያ ንብረት የሆነው ቲክቶክ አሜሪካ ውስጥ ላሉት ተጠቃሚዎቹ ወደ መተግበሪያው ለመግባት ሲሞክሩ አገልግሎቱ መቋረጡን ያስታወቀው ትናንት ማታ ለ5 ሰዓት ሩብ ጉዳይ ላይ ነው። በናይጄሪያ የነዳጅ ማጓጓዣ መኪና ተገልብጦ 70 ሰዎች ሞቱ። ሰሜናዊ ናይጄሪያ ውስጥ ትናንት ቅዳሜ ነዳጅ የጫነው መኪና ተገልብጦ የፈሰሰው ነዳጅ ያስከተለው ፍንዳታ ቢያንስ 70 ሰዎችን የገደለ ሲሆን በአደጋው የቆሰሉም እንዳሉ የመንግስቱ ብሔራዊ የአጣዳፊ አደጋዎች ማዕከል አስታውቋል። ፍንዳታው የደረሰው ሰሜናዊ ኒጀር ግዛት ውስጥ ሲሆን ባለፈው ጥቅምት ጂጋዋ የሚባለው ግዛት ውስጥ ተመሳሳይ የነዳጅ ፍንዳታ ደርሶ 147 ሰዎች እንደገደለ ይታወሳል። መጨረሻም ኬንያ ወደ ሄይቲ ተጨማሪ ፖሊሶችን አዝምታለች። ኬንያ በሄይቲ የወሮበሎች ሁከትን ለመቆጣጠር ለተሰማራው በሀገሯ የሚመራ ህብረ ብሔር ሰራዊት 217 ተጨማሪ ፖሊሶች መላኳን አስታውቃለች። የኬንያ የሀገር አስተዳደር ሚኒስትር እንዳሉት ፖሊሶቹ አርብ ዕለት ወደ ሄይቲ ተጉዘዋል። ኬንያ ቀደም ሲል ከላከቻቸው ጋር ሲደመር ወደ ሄይቲ የላከቻቸው ፖሊሶች ቁጥር ከ600 ይበልጣል። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ ያበቃል። በቀጣዩ የራዲዮ መጽሔት ቅንብር አብራችሁን አምሹ። እሁድ ጥር 11 2017 ዓ ም በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል።
ዛሬ በኢትዮጵያ በክርስትና እምነት ተከታዮች ዘንድ ተከብሮ የዋለውን የጥምቀት በዓል ለምታከብሩ አድማጮቻችን
እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ።
የበዓሉን አከባበር አስመልክቶ የተጠናቀረው ዘገባ ቀዳሚ ዝግጅታችን ነው።
ጃን ሜዳ ዛሬ እሁድ ጥር 11 ቀን ከማለዳው ጀምሮ ነበር በጥምቀት በዓል ታዳሚያን ደምቆ የዋለው። እንደ ወትሮው ሁሉ ጸሎትና ሌሎች መንፈሳዊ ክዋኔዎች ከተከናወኑ በኋላ ባህረ ጥምቀቱ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተባርኮ የጥምቀቱ ስነ ስርዓት ተካሂዷል። በስፍራው ተገኝተው ከነበሩ በርካታ የእምነቱ ተከታዮችና ጎብኚዎች መካከል ያነጋገርናቸው ታዳሚያን ስለ በዓሉ አስተያየታቸውን ሰጥተውናል።
ኃይለ ጊዮርጊስ ክብረት ይባላል። በአጠቃላይ ጥምቀት ማለት ለሰው ልጅ ስጋዊ፣ መንፈሳዊ፣ ህይወታዊ ፈውስን የሚሰጥ የስላሴ እግዚአብሔር ቤተሰብነትን የሚያስገኝ ማለት ነው።
ስሜ ቤተልሔም ሙልጌታ ይባላል። የመጣሁትም ከአሜሪካ ቦልቲሞር ሲሆን እዛም የማገለግለው በመካነ ሰላም ኢየሱስ ቤተክርስቲያን ነው እና እዚህ በመጣሁበት አጋጣሚ በቀድሞ ሰንበት ትምህርት ቤት ውስጥ በመንበረ ጸባኦት ቅዱስ ሥላሴ አገለግል ነበርና ከልጅነቴ ጀምሮም ያደኩት እዛ ስለነበረ ኑና አብረን እናገልግል በሚለው በሰንበት ትምህርት ቤቱ ጥሪ መተን በዓለ ጥምቀቱን እንደዚህ ደስ በሚል ሁኔታ በእግዚአብሔር ጸጋ ያከበርና ያለ ነው። በጣም ደስ ይላል። እኔም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሁላችሁንም እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁላለሁ።
My name is Leon and I'm from the Netherlands. It's amazing. Absolutely stunning.
ስሜ ሊዮን ነው። ከኔዘርላንድስ ነው የመጣሁት። ሁሉም ነገር አስደናቂ ነው። በጣም አስደናቂ። የባህሉ ውበት ብቻ አይደለም። ህዝቡ ራሱ በጣም ደስ ይላል። በዚህ የሚያምር ፌስቲቫል መካከል በመገኘታችን እድለኞች ነን።
መጋቢ ሰባት ቀሲሳብ ይዘለቀ ባላለው በጥምቀተ ባህር ቦታ የተገናኘ ነው። ሁላችንም ክርስቶስን አምነን በአንድነት የርስቱ የመንግስተ ሰማያት ልጆች እንድንሆን ያጣነውን ልጅነት ያገኘንበትን የከዲያብሎስ ባርነት የተላቀቀንበትን የዕዳ ደብዳቤ የተቀደደበትን ዕለት በማሰብ ነው በዚህ ሰዓት ተሰባሰብ ነውና ሀገራችንም እንደምታዩት እንግዲህ ህዝቡ ሁሉ ተሰብስቦ በአንድነት እዚህ ቦታ ላይ ያለውና ሁሉም በመድረ ላይ በአንድነት በሰላም በፍቅር እንድንኖር ይሄንን ነው በአሉም ያስተምረው።
My name is Barbara Spriggs from South Australia.
Barbara Spriggs እባላለሁ። ከደቡብ አውስትራሊያ ነው የመጣሁት። በጣም አስደናቂ ዝግጅት ነው። እጅግ በጣም ያምራል። ባህሉ፣ ህዝቡ፣ ህብረ ቀለሙ፣ ድምቀቱ ለኔ በጣም ደንቆኛል። እዚህ በመገኘቴ በጣም እድለኛ ነኝ።
ስሜ ሰብሎንጌል አድማሱ ይባላል። የመጣሁት ከመንበረ ጸባኦት ቅዱስ ሥላሴ ካቴድራል ኦልሞስት ቅዱስ ሥላሴ በተከበረ ወይም ደግሞ ቅዱሳቱ ተጠናቆ ቅዳሴ ቤቱ በተከበረ በሳምንቱ ማለት ነው ይሄ የጥምቀት በዓል የመጣው እና በጣም ደስተኛ ነኝ በሱ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ባስተላለፉት መልእክት ደግሞ የሰላም ጥሪ አቅርበዋል። ለጦርነትና ለእልቂት የሚሆን መሳሪያ በማምረት መሽቀዳደም የሚበጃ አይደለም ያሉት ፓትርያርኩ ዓለም ቆም ብላ እንድታስብና ወደ እግዚአብሔር እንድትመለስ እንመክራለን ብለዋል። የጃንሜዳው የጥምቀት ክብረ በዓል እኩለ ቀን አካባቢ ተገባዶ ታቦታት በምዕመናን ዝማሬና ሌሎች መንፈሳዊ ክዋኔዎች ታጅበው ወደየደብራቸው ወደየመንበራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ያለፈውን ጥቅምት ወር መገባደጃ የዩናይትድ ስቴትስ ብሔራዊ ምርጫ ተከትሎ በነገው ዕለት እዚህ ዋሽንግተን ዲሲ ላይ የተመረጡ 47ኛው ፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ይከናወናል።
የነገውን ስረ ስርዓትና የዩናይትድ ስቴትስ ፕሬዝዳንታዊ በዓለ ሲመት ታሪክ
በ1950ዎቹ መገባደጃ በተከናወነ ፕሬዝዳንታዊ በዓለ ሲመት ስነ ስርዓት ላይ የመስፈን ወይም የመጫወት ዕድል የገጠማት የመጀመሪያዋ ጥቁር ሴት ድምጻዊትና ሌሎች ታሪኮች የተካተቱበት ቅንብር
አሁን ቀጥሎ ይቀርባል። በነገው ስነ ስርዓት እንንደርደር።
ነገ ሰኞ እንደ አውሮፓውያን የዘመን አቆጣጠር ጥር 20 2025 45ኛው የአሜሪካ ፕሬዝዳንት የነበሩት ዶናልድ ትራምፕ ለሁለተኛ ጊዜ ተመርጠው በ47ኛ ፕሬዝዳንትነት ቃለ መሐላ የሚፈጽሙበት በዓለ ሲመት ነው።
ዩናይትድ ስቴትስ ምክር ቤት ሕንጻ ካፒቶል ደጃፍ ላይ በሚከናወነው በዓለ ሲመት ላይ ታዋቂዋ የሀገረሰብ ወይም ካንትሪ ሙዚቃ ድምጻዊት ካሪ አንደርውድ አሜሪካ ዘ ቢዩቲፉል ውቢቱ አሜሪካ የተሰኘውን ዝነኛውን የአሜሪካ የአገር ፍቅር ዜማ ታዜማለች።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ከሚወዷቸው ድምጻውያን መካከል ሁለቱ የካንትሪ ወይም የሀገረሰብ ሙዚቃ አቀንቃኙ ሊ ግሪንዊድ እና የኦፔራ ስልት ድምጻዊው ክሪስቶፈር ማኪዮ ሙዚቃዎቻቸውን እንደሚያቀርቡም ተጠቁሟል።
በሳምንቱ መጀመሪያ አሶሲየትድ ፕሬስ ባገኘው የበዓለ ሲመቱ መርሃ ግብር ካሪ አንደርውድ አሜሪካ ዘ ቢዩቲፉልን የምታዜመው ቃለ መሐላቸውን ፈጽመው እንዳበቁ እንደሚሆን ያሳያል።
አገሬን እወዳታለሁ። ስለዚህ በዓለ ሲመቱ ላይ እንዳዜምና በዚህ ታሪካዊ ቀን መጠነኛ ድርሻ እንዲኖረኝ በመጋበዜም ክብር ይሰማኛል ብላለች።
ተመራጩ ፕሬዚደንት ብሔራዊ መዝሙሩን እንዲዘምር የመረጡት ደግሞ የኦፔራው ስልት ድምጻዊ ክሪስቶፈር ማኪዮ ነው።
በነገራችን ላይ ከዩናይትድ ስቴትስ ምክር ቤት ቤተ መጻሕፍት ዘ ላይብረሪ ኦፍ ኮንግረስ ባገኘነው መረጃ መሰረት የአሜሪካ ዘ ቢዩቲፉልን ግጥም የደረሱት ካትሪን ሊቤትስ የሚባሉ ሴት ናቸው። በ1895 ለመጀመሪያ ጊዜ ግጥማቸው ዘ ኮንግሬሽናሊስት በተባለ ጋዜጣ ላይ ታተመ። በ1902 ዓመተ ምህረትም አሻሽለው ጻፉት። ከዚያም በ1913 ለመጨረሻ ጊዜ የተወሰኑ ማሻሻያ ቃላት ጨመሩበት።
አሜሪካን ስለ መልክዓ ምድራዊ ውበቷና ጸጋዋ በሚያደናንቁና በሚያመሰግኑ ቃላት የሚቀነቀነው አሜሪካ ዘ ቢዩቲፉል ወደር የሌለው የአገር ፍቅር መገለጫ ተብሎ ይጠራል።
በዚህ መልክ ነው የተወለደው። ታሪኩ ረዘም ያለ ነው። ባለን ጊዜ ግን በአጭሩ እንደተከታተላችሁት ጨመቅ አድርገን አቀረብነው።
እስኪ አሁን ደግሞ የዩናይትድ ስቴትስን የባለ ሲመት ታሪክ የሚዳስሰውን ሌላ ክፍል መልከት እናድርግ።
ይበልጡንም ጥቁር አሜሪካዊት ድምጻዊቱ ማሪዮን አንደርሰን በፕሬዝዳንታዊው ባለ ሲመት በመጫወት የመጀመሪያዋ ጥቁር አሜሪካዊ በሆነችበትና ሌሎች የመጀመሪያ ያደረጓት ታሪካዊ ክንውኖች ላይ እናተኩራለን።
በዩናይትድ ስቴትስ የመጀመሪያው ፕሬዝዳንታዊ ባለ ሲመት እንደ አውሮፓውያን አቆጣጠር በ1789 ኒውዮርክ ላይ የተካሄደው የፕሬዝዳንት ጆርጅ ዋሽንግተን ቃለ መሐላ ስነ ስርዓት ሲሆን
ከታሪካዊው ክንውኖችም እንደ አውሮፓውያን የዘመን አቆጣጠር በ1865 በፕሬዚዳንት ሊንከን ሁለተኛ በዓለ ሲመት ቃለ መሐላ ስነ ስርዓት አፍሪካውያን አሜሪካውያን በሰልፉ የተሳተፉበት፣
አሜሪካዊው ሮበርት ፍሮስት እንደ አውሮፓውያን የዘመን አቆጣጠር በ1961 በፕሬዚደንት ጆን ኤፍ ኬኔዲ በዓለ ሲመት በመሳተፍ የመጀመሪያው ባለቅኔ የሆኑበት ሌላው ነው።
እንዲሁም ቀደም ብለን ያነሳናት እንደ አውሮፓውያን የዘመን አቆጣጠር በ1957 ከዋሽንግተኑ የካፒቶል ህንጻ ደጃፍ በፕሬዚዳንት አይዘንሃወር ባለ ሲመት ላይ በተጫወተችበት ወቅት የመጀመሪያዋ ጥቁር አሜሪካዊት የሆነችው ማሪዮን አንደርሰን
እንደ አውሮፓውያን የዘመን አቆጣጠር በ1961 ፕሬዚደንት ጆን ኤፍ ኬኔዲ ቃለ መሐላ ስነ ስርዓት ላይ የብሔራዊ መዝሙር በመዘመር በዚያ ታላቅ ስነ ስርዓት ለሁለተኛ ጊዜ ተገኘች የመጀመሪያ አሜሪካዊ ሆናለች።
እንደ አውሮፓውያን የዘመን አቆጣጠር በ1977 ፕሬዚዳንት ጂሚ ካርተር በበዓለ ሲመታቸው ወቅት ከፕሬዚዳንታዊ አውቶሞቢላቸው ወጥተው በእግራቸው ለመጓዝ የወሰኑበት፣ እናም ከዚያን ጊዜ አንስተው የሥነ ሥርዓቱ አካል የሆነው ገቢር በታሪካዊነታቸው ከሚጠቀሱት ውስጥ ናቸው።
ከፍተኛ አድናቆትና ተወዳጅነት ያተረፈችው ማሪያን አንደርሰን በተመሳሳይ ሬከርዶች የሰበረችባቸው ታሪካዊ ክንውኖቿ በርካታ ናቸው።
እንደ አውሮፓውያን የዘመን አቆጣጠር በ1939 75,000 ሕዝብ በተገኘበት በዋሽንግተኑ የሊንከን መታሰቢያ ሐውልት አቅራቢያ የተጫወተችው የሙዚቃ ድግስ ከዚያ ቀደም ታይቶ የማይታወቅ ተብሎላታል። የኒውዮርክ ከተማ ሙዚየም በእውቋ ተዋናይ የኩምክና ጥበብ አዋቂና ድምፃዊቷ ቤቴ ሚድለር የተበረከቱትን የማሪዮን አንደርሰንን አልባሳትና ፎቶግራፎች በማሰባሰብና በዲጂታል መልክም በማቀናበር የማሪዮንን የሙያ ሕይወት የሚዳስሱ ፕሮጀዎች በመቅረጽ ሙዚቃዎቿ እንደምን ሰዎችን ወደ አንድ ማምጣት እንደቻሉ አሳይቷል።
ማሪያን ከራሷ የምትጠብቀው ከፍ ያለ ኃላፊነት የተሞላው ሙያዊ ክንውኗና እጅግ ያማሩት የመድረክ አልባሳቷ ያን በመቶ ዓመታት ውስጥ አንድ ጊዜ ብቻ የሚመጣ የተባለለትን ውብ ድምጿን እንከን የለሽነት ማድመቃቸው ተዘግቦላታል።
የቀድሞዋ ቀዳማይ እመቤት የኤሎኖር ሩዝቬልት ጓደኛ የነበረችው ማሪያን በሁሉም መመዘኛዎች ማለት ይቻላል የዕድሜ ልክ ዲሞክራት የነበረች ብትሆንም በሪፐብሊካን ፕሬዝዳንታዊ በዓለ ሲመት በመዝፈንም ብቸኛዋ ሆናለች።
ክቡራትና ክቡራን የራዲዮ መጽሔት ፕሮግራማችን ታዳሚዎች የጥቁር አሜሪካዊቱን ድምፃዊት ማሪያን አንደርሰንን ክብረ ወሰኖች የሰበረችባቸውን ብዙ የመጀመሪያዎች ጨምሮ
የነገውን የተመራጩን ፕሬዚዳንት ዶናልድ ትረምፕን በዓለ ሲመት ከወዲሁ መልከት ያደረግንበትንና ለየት ያሉትን የዩናይትድ ስቴትስን ፕሬዝዳንታዊ በዓለ ሲመቶች ታሪክ አስመልክቶ የተቀናበሩ ዝግጅቶች ነበር የተከታተላችሁት።
በነገው ዕለት በዩናይትድ ስቴትስ ምክር ቤቶች ደጃፍ የሚካሄደውን ሙሉ ስነ ስርዓት ተከታትለን እናቀርባለን። እንድትከታተሉም ከወዲሁ እንጋብዛለን።
የበርካታ አስርታት የጥበብና የህይወት ጉዞ ነው።
በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞች ደራሲና አቀናባሪ ያየህ ይራድ አላምራውን ህይወትና ስራ እንዘከራለን።
መጀመሪያ ያነጋገርነው ልቋን ድምጻዊት ኩኩ ሰብስቤን ነው። ኩኩ ያየህራድ በርከት ያሉ የዘፈን ግጥሞቹን ከሰጣቸው ወይም ከደረሰላቸው ድምጻውያን ውስጥም አንዷ ናት። ኩኩን ወደ ፕሮግራማችን ጋብዘን ካነጋገርን ጊዜው ዘለግ ብሏል። ከቀድሞ ባልደረባችን አዲሱ አበበ ጋር ነበር ኩኩ ከአመታት በፊት ያነጋገርንሽ። ዛሬ ደግሞ ለየት ባለ ሁኔታ ምክንያትነት ነው የጋበዝንሽ። ቀደም ብለን በመግቢያችን እንደጠቆምነው በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞች ደራሲና አቀናባሪ ያየህራድ አላምረውን ህይወትና ስራ ለመዘከር ለተሰናዳ ዝግጅት ነው የጋበዝንሽ። ገና ከማለዳው የሙዚቃ ህይወትሽ ጅማሮ አንስቶ ነው ትውውቃችሁ ያየህራድ የግጥም ስራዎቹን የሰጠሽ። እስኪ ዜና አረፍቱን ከሰማሽበት ሁኔታ ብንጀምር። ለመሆኑ ዜና አረፍቱን የሰማሽበት ሁኔታ ታስታውሻለሽ? ያየህራድንስ እንዴት ነው የምታስታውሽው? እንደ ሙዚቃ ሰውም እንደ ወዳጅም?
አዎ፣ በጣም እጅግ አስደንጋጭ ነበር። ያዩ በጣም ጨዋታ የሚያቅ ነው፣ ቁም ነገረኛም ልጅ ነው፣ በጣም ጎበዝ ደራሲም ነው እና ከብዙ ጊዜ ወዲህ ተገናኝተን አናውቅም ቶሎ ቶሎ ያዩ ጋራ። ሆኖም ግን የድሮ ወዳጅነታችን ምንጊዜ እንዲሆን በምንገናኝበት ሰዓት ሁሉ እንደ አዲስ ነው። ሁሌ የምንጨዋተውም እናወራውም ምስቆ የምናወራውም በቁም ነገር እና አዘንኩኝ በጣም ሞተ ሲባል በጣም ነው የደነገጥኩት። እስከ የማይመስለኝ ድረስ የህይወት ሂደት ነው እና ሁላችን የጠበቀን ነገር ስለሆነ ደግሞ በጣም ግን ያሳዝናል። እና አሁን ደግሞ የሚያሳዝነው ሌላ የማየው ነገር በህይወቱ ያለ ይሄ ቢደረግ ጥሩ ነበር። ብዙ ሰው ከሞተ በኋላ ነው ታሪኩ የሚነሳው እና ብዙ ድርሰት እና ብዙ ጥበብ ይዞ ራሱን የደበቀ ልጅ ነው እና ያን ጊዜ ቢሆን ኖለት በህይወቱ ያው ደግሞ አይነው ነገር ደስ ያስተኝ ነበር። ገና ዘፈን በጀመርኩበት ጊዜ ነው የማውቀው። በልጅነቴ ስም ወጣት ሆነ ወጣቶች ልጆች ነበር። ያን ጊዜ ያዩ እነህን ዘፈኖች በሙሉ የሰጠኝ በዛን ጊዜ ነው። የሁለተኛ አልበሜ መሆኑ ነው ወይ ቀብራሬ እና ብዙ ትዝታዎች አለኝ። አንዳንድ ዘፈኖች እንግዲህ ታሪክ ሲሆኑ አብሮ ይሄዳል ያ ታሪክ እና ሁልጊዜ ያዩ ማይረሳ ሰው ነው በህይወቴ ዘመን እና በጣም ወዳጅም ነው ደግሞ ፐርሰናሊ። እንደዚህ ዛሬ ቶሎ ቶሎ ባንገናኝም ሁልጊዜ አንድ ሰው መቼም አብሮ ይኖረ ሰው ሲገናኝ ደግሞ ልክ በቆምንበት ነው የምንጀምረው እና በጣም ትልቅሎስ ነው። በጣም ያሳዝናል። ነፍሱን እንግዲህ ማረው ነው እግዚአብሔር በጎኑ ያኑረው ነፍሱን ይማርልን ነው።
ኩኩ፣ ቀደም ብለሽ አወይ ቀብራሬ የተሰኘውን ዜማሽን ጠቀስ አድርገሻል። በሙዚቃ ስራዎቹ ላንቺ በሰጣቸው አንዳንዶቹን እናነሳሳ። የህይወት ስራውን እያስታወስ ነው እና የመጀመሪያዎቹ ስራዎች የትኞቹ ነበሩ? ታስታውሽ ይሆን መቼ እንደነበረ?
አወይ ቀብራሬ ራሱን ይቻል አልበም ነው ያለውም ብዙዎቹ ዘፈኖች ያዩ ናቸው። እንደነገርኩ ነው ይችነች ሀገሬ አሁን ምሳሌ እዛ ላይ ነው ያለው። ኢትዮጵያ ደግሞ ለብቻው የላከልኝ ነው አሜሪካ ነገሮኝ ያወጣሁት ዘፈን ነው። ኢትዮጵያ ነው ራሱ ያልበም ስም። በጣም ጥሩ ዘፈን ነው። እንደዛ ነው።
ወደ ኋላ ይመስለኛል አጅሬ መውደድ በብዙዎች ልብ ውስጥ ያለ ሌላ ተወዳጅ እኩል ተወዳጅ ዘፈን ነው። ኢትዮጵያ በጣም ትልቁ ስራው ይመስለኛል። አጅሬ መውደድ መቼ ሆነ የተሰራው?
ወደ 1974-75 ነው የሚሆነው እንግዲህ በኢትዮጵያ አቆጣጠር። በዛን ጊዜ የተሰራ ስራ ዘፈን ሲደም
እንዳልሽው ሁለታችሁም ገና ታዳጊ ያላችሁ መሆን አለበት። በልጅነት ጊዜ ነው የጀመርሽው የልጅነት ስራዎች ውስጥ ነው። እሱም እዛን ዘመን ወጣት ነው የሚሆነው። ኩሰብስቤ እውቅ ድምፃዊ፣ ለጊዜሽ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ።
ክቡራትና ክቡራን አድማጮቻችን፣ ቀደም ሲል ከድምፃዊት ኩኩ ሰብስቤ ጋር ያደረግነውን አጠር ያለ ቃለ ምልልስ ነበር የተከታተላችሁት። ቀጥሎ ደግሞ ከሁለት ሌሎች እንግዶቻችን ጋር ወዳደረግነው ቆይታ ነው የምንወስዳችሁ። በቅርቡ ከዚህ ዓለም በሞት የተለየውን የሙዚቃ ደራሲና አቀናባሪ ያየህራድ አላምረውን ህይወትና ስራ ለመዘከር የተሰናዳ ዝግጅት ነው። ሁለት እንግዶች በስልኩ መስመር ይዘናል። ከአዲስ አበባ ድምጻዊ ጸጋዬ ሸቱን፣ ከዚህ ከዋሽንግተን ዲሲ ደግሞ ከአዲስ አበባ እንደተመለሰ ያገኘነው ወንድሙን መረተ አላምረውን ይዘናል። ወዲሁም ሀዘኑ ትኩስም እንደመሆኑ በሀዘን ስሜት ውስጥ እንደምትሆኑ እረዳለሁ። ትውስታዎቻችሁን እንድታጋሩን የሙዚቃ ጸጋያን እንደ ሙዚቃ ሰው በእድሜ ልክ ያበረከታቸውንም እንመለከታለን። እስኪ ዜና እረፍቱን ከሰማችሁበት ሁኔታ እነሳ። ጸጋዬ፣ ዜና እረፍቱን እንዴት ሰማ? ስትሰማ የነበረው ሁኔታ ምን ይመስል ይሆን?
በጣም አስደንጋጭ ይሆናል። እኔ በአጋጣሚ እነዚህ ቴሌግራም ላይ ከፈት ሳረግ አቻሬ ይህንን ነገር ፖስት አድርጓል። ምን ምንድን ነው የሚለው ብዬ ነው ራሴን የጠየቅ። አቻሬ የሆነ ቻናል አለ፣ የቴሌግራም ግሩፕም ነው። ጫማ ነጋዴ ነው። ከአርቲስቶች ጋር ያለው ኮንታክት ሰፊ ነው። የእሱ ግሩፕ ላይ ይሄ ነገር ፖስት አድርጓል። በዛ ሰበብ አይቼ ነው የደነገጥኩት። በጣም በጣም በቃ እና በአጠቃላይ እንደው ምን አይነት አጋጣሚ ነው ብለህ ነው የምትለው። ምክንያቱም ሆነ እኔና ያዩ ልንሰራ ያቀድነውን ነገር ሁሉ ፕሮግራም አውጥተን ይኸው ማታ ነገር ተወያይተን እንዲህ ነው እንግዲህ የሰው ልጅ ሊገጥመው የሚችለው ነገር በጣም አስደንጋጭ። በቃ
ድንገተኛ ነው። ታሞ እየተረዳም አይደለም የሆነው
አይደለም። በጭራሽ እንዴ! ምን ታሞ ይረዳል? ጨርሶ ጤነኛ እኮ ነው አባይ፣ ጨርሶ ጤነኛ። ያው ሁሉም ነገር የሚያደርገው እግዚአብሔር ነው። ቢሆንም ግን ይሄ ነገር ይገጥማል ብለህ ልታስብ የምችለው ነገር አይደለም። ግን በጣም አስደንጋጭ፣ በእውነት በጣም አስደንጋጭ።
እንዲህ ድንገተኛ ሲሆን ሀዘኑ ከባድ እንደሚሆን እረዳለሁ። እንደ መረተ በርቀት ላሉት ደግሞ እንደሚበረታ ገምታለሁ። መረተ፣ በአንተ በኩል የነበረውን ደግሞ እስኪ እንመልከት። እንዴት ነበር የአየህራድን የወንድምህን እልፈት የተረዳኸው?
ትንሽ ከበድ ያለ ነበር። የሚገርም እኔ ቡና ከጠጣሁ ብቻ እንቅልፍ መስ ቡና አልወድም። ሳስቸ ከጠጣሁ እንቅልፍ አስተኛ። የዛ ለታ ሌሊቱ ሙሉ ቡና አልጠጣሁም። ቀን ግን እነሳለሁ አራት አምስት። በቃ ወንድሜ መከራ ላይ ሆኖ ነው ማለት ነው። አንስለንት ጉዳዩ ስታወ እነሳለሁ፣ ሳሎን ውስጥ እመጣለሁ። በቃ ሶስት አራት ወይም ያለኝ ዋዘችን በቃ ቁጭ አልኩ። መጨረሻ ላይ አንድ ሚስት ኮል አገኛለሁ ከአንድ ወዳጁ፣ በጣም የሚወደው ወዳጁ ነው፣ ክባሪው ነው። እኔ በጠዋት ተደወለ ስልክ ስመልሰው እዛ ውስጥ ድምፅ ሰማሁ፣ በጣም የሚዘገንም ድምፅ። እኔ ደግሞ ከባድ ነው ብቻ ያዩ የጉዶንክ ምና ወንድሜ ይላል። ምን እያልከ ይመስለው እሱ ያወቅኩ መስሎ ሌት ስለሆነ ነገሩ ሁሉ ለካ ፌስቡኩ ሁሉ ሶሻል ሚዲያ አራግቦት ጨርሷል ጉዳዩን። እሱም የተረዳው መስሎ ነው ለኔ ያዩ ምኖ ኧረ ሰላም ደነገጠ። እኔ ያልተረዳው መሆኑ ሲያቅ ሊቀይርልኝ ፈለገ። እኔ ምር ለመናገር ያለሁበትን አላውቅም። ወደ መኝታ ቤት ደረጃ ምንጮች ደግፍ ወጣሁ። ስወጣ የምጠብቀው ብዙ ስለቆየ ባለቤት ያን ነገር ሰምታለች የሚል እምነት ነው ያለኝ። ስወጣ እሷ ስራ አልነበራትም። እንደውም አረስዳ እንደምትነሳ ቀሱ ሌተነሽ ነው ያልኳት። ስገባ ድርቅ ብላ ቆማለች። ወንድሜ ነው አይደል አልኩ። ወንድሜ ሞታል ያዩ ምን ሆነ አልኩት። በቃ እዚሁ አካባቢ ያሉ ወዳጆቻችን ተነግሯቸው ባለቤቱ በዘዴ ነገሩ ተብለው ተንቀጠቀጥኩ። ነገሩም አልጠብቀው ነገር ስል በዛ ሰሞን እኔ ለሱ አንድ እህቴ ትመለስ ነበር። እዚህ እቃዎች ነበሩት አንዳንድ ነገር ኦንላይን ገዛ ራሱ ከዛ ያዛል እንዳንሳዙ እነሱ እቃዎች ሰብስቤ ልኬለታለሁ። ኬላሉ ደውዬ ደግሞ እዛ ሰሞን ብዙ እናወራለን። የማልጠብቀው አይነት ነገር በቃ ሰው ልጅ ማለፍ የሚጠበቅ ነገር ነው። ወጭም መንገዳችን ወደዛ ነው። መጨረሻ ላይ ያልተለመደ ነገር ሆንብኝ እና እስካሁንም ድረስ ለመቀበል ከብዶኛል። እኔ ሰውም ከብዶታል። ፈጣሪ ነው ሁሉ ነገር እንዴት እንደምትሄድ ስሎ ግን ምንድነው አንዱ ለቅ ያን ሰው ሲታመም አይምሮን ታዘጋጃለህ። ገባ ይህ ዱብዳ ሆነብን ለቤተሰቡ። ቤተሰቡ በሙሉ ሾክ ነው ያደረጉ። እግዚአብሔር ኃይል ቤተሰቡ ነገሮችን በእርጋታ ለማየት እየሞከርን ነው። በጸሎትም ወንድማችን እያሰብን ነው። የሚያዋጣውም ስለሆነ የሁላችንም መንገድ ወደዛ ነው መጨረሻ። አንዳንዴ ያለ ይመስልሃል። በቃ አሁንም ድረስ እውነት አልመስለኝም። ምን እንደ ታናሽ የሚታዘዘኝ ታላቅ ወንድሜ ነው። በጣም አክባሪ ጨዋ ሰው ነው ያጣሁት። እኔ እንደ ወንድም ብቻ ሳይሆን እንደ ጓደኛም።
ህይወትና ስራውን ለመዘከር የተዘጋጀ እንደመሆኑ ትውስታዎቻችሁን ደግሞ ጸጋዬ፣ ወደ አንተ ልመለስ እና ያየህራድ ለአንተ ምን አይነት ሰው ነበረ? ቅድም ጀምር አድርገሃል ቀጥተኛነቱን። እንደው የሙያ ነኩን የሙዚቃ ከማየታችን በፊት ያየህራድ ምን አይነት ሰው ነበር? አንተ ስታውቀው ለረዥም ጊዜ እንደምታውቀው ነው የተረዳሁት።
ያዩ እንግዲህ ቀጥተኛ የሆነ ሰው ነው። ከራሱ አልፎ ይሄዳል ለሌላ ሰው እና ቀና ነው ደግሞ
በሁሉ ነገር ስስት አያጣም። የሚፈልገውን ነገር ያለ ስስት ነው የሚናገረው። እና እንደዚህ አይነት ሰዎች ደግሞ በጣም ጥቂቶች ናቸው። ያዩ ጋር ማያቸው ባህሪዎች በጣም ውስጤን ያስደስቱታል። ምክንያቱም የማይስማማው የማይገባውን ነገር ሰስቶ አንተን ለማስደሰት ብሎ የሚከልልልህ ነገር የለም። በቃ እውነት የሆነ ሆኖ እውነት ነው እሱ ጋር ያለው ነገር።
መልካም። የሙዚቃ ስራዎቹንም እያነሳሳን ገፋ አድርገን እንወያያለን። መረተ፣ ወደ አንተ ልመለስ ነው። እንደ ታላቅ ወንድም እንደ ጓደኛ ያለህ ቅርበትን ያህል ደግሞ ጥበባዊ ስራውንም የመከታተል የማየት እድል አለህና እዛ ሙያ ዘርፍ ውስጥም ባትሆን እንደ ሙዚቃ አድናቂ ከልጅነት እስከ እውቀት የሰራቸውን ስራዎች የማወቅ እድል አለህ ብዬ ገምታለሁ። እና በተለይ የፈጠራ ስራዎችን ለመስራት ያለውን ፍቅር፣ ጉጉት ቅርብ ጊዜ የወጣው የጥላሁን ገሰሰን ጨምሮ ለበርካታ ድምፃውያን ስራዎቹን ሰጥቷል። ቀደም ብለን ያነጋገርናት ኩኩ በ1970ዎቹ ነው የመጀመሪያ ስራዎቹን በወጣትነት እድሜያቸውን እንደ ሰጣት የገለጸችልን የመጀመሪያ ስራዎቿ የተካተቱበት አልበም ያለበትን ምን ታስታውሳለህ? እንደው አጀማመሩንም በተለየ ስሜት ደግሞ ጥበባዊ ስራ ለመስራት የሚወስደውን ጊዜ የሚያደርጋቸውን ነገሮች
አሁን ከልጅነት ጀምሮ ያለው አንዳንድ ሁኔታዎች ትዝ ይለኛል። ምንድን ነው ብዙ ጊዜ በዘመን መለወጫ ላይ የሚዘጋጁ ሙዚቃ ዝግጅቶች ነበሩ። ከጃንሆይ ጊዜ ጀምሮ እንዲሁም ከዛም በኋላ ረዥም ዓመት ቀጥሏል። የተለያዩ በሙዚቃ ባንዶች አንድ ብሔራዊ ቲያትር ያሳያሉ። ከዛ ሱኒ ማራ እየተዘዋወሩ ሌሊት ሙሉ ሙዚቃ ሲዘጋጅ ነው የሚያድረው በዛ ሰዓት። እና ብዙ ጊዜ እኔና እሱ ያደግነው የሚኖረው ወደ ሚሊተሪው አካባቢ ስለሆነ አባታችን ጃኖ ወታደር ነው፣ ኮንጎ ዘመታ። እኛ ኑሯችን ከሚሊተሪ አባላት ጋር ነው እና ተንጠልጥለን ከምድር ጦር ወታደሮች ጋር መኪናቸው ላይ ተጭነን ይወስዱናል። ከአንዱ ጋር አይተው ሲወጡ ወደ ብሔራዊ ቲያትር፣ ከብሔራዊ ቲያትር ሲማል ይዟዟሩ። ከልጅነት ጀምሮ አብሮ ያደገ ነገር ነው ያለፈን ሙዚቃ ትንግድ። እኔ እንኳን አብሬ ወደዛ ወደ ሙዚቃ ብዙ አልገባውም፣ ኳስ ምናምን ብዙ መለከታለሁ ያየራል። ግን ከዛ ጊዜ ጀምሮ አደገበት ጊዜ ሙዚቃ ስርዓት ይዞ ወደ ትልቅ ደረጃ ተለወጠ። ብዙ ጊዜ መጀመሪያ ሲጀምር ለወታደራዊ ክፍል ላሉ ዘፋኞች ነው ሙዚቃዎቹን የሰጣቸው። እዛ አካባቢያችን ላሉት ሰዎች ዘፈን ለአርቲስቶች ያለው ክብር እኔ እንግዲህ ስከታተል በጣም ስርሰድ ሰውዬ ደክሞም እንዲላለው በቃል አለ ያው ስላለፈበት ጥቅም ከማግኘት አንጻር አይደለም። ያው ሙያው አንድ ጊዜ ተዋህዶታል። እኔ ብዙ ተረድቼዋለሁ። አሁን ለምሳሌ ቶሎ ዘፈን ያቆሙ ዘፋኞችን ያውቃል። እንደ ቴድሮስ ታደሰ አይነት ዘፋኝ ሁሌ ሲጨነቀዋሉ ዋሽንግተን በመጣ ቁጥር ወደ ቤቱ ሄዶ ፈልጎ ለማግኘት በቃ ጉጉቱ ለምን ይቆማል ዘፈን እንደዚህ አይነት ነገር አርቱ ነው ፍቅሩ፣ ሌላ ነገር አይደለም። በቃ ያ ነገር እንዲሳካ ሌት ተቀን በቃ ታሳያል። አንዳንድ ነገር እንደዚህ አስቤያለሁ ይልሃል። አልፎ ደግሞ ካደገ በኋላ በኤድስ አካባቢ ላይ ትልቅ ዝግጅት ሰዎች ብዙ ታዋቂ አርቲስቶች ሲያስተባብር በጣም አድካሚ ነበር አውቃለሁ። ይነግረኛል ቻሌንጂንግ ነበር አውቃለሁ፣ ግን ተስፋ አይቆርጥም እሱ።
መልካም ጸጋዬ፣ ወደ አንተ ልመለስ ነው። እንደ ባለሙያ የምታያቸውን በሌሎች ስራዎቹም በቀጥታም ቀደም ሲል አብራችሁ የሰራችሁትን አስርቱ ትእዛዛት የተሰኘውንም ስራ በተለየ መልኩ መልሳችሁ ልትሰሩ እቅድ እንዳለ የተነገረ ነገር ሰምቻለሁ። ያየህ ራድ ከደረሰውና አንተ ከተጫወትከው ከዚህ ስራ ውጪ አጠቃላይ የሙዚቃ ድርሰቶቹን እንዴት ነው የምትገመግማቸው? የቀደሙትንም የኋለኞቹንም?
እንግዲህ በብዛት የማውቃቸው የሀገር ዜማዎች የሆኑ ናቸው። አሁን እንደ እውነት ከሆነ የአስቴርንም አላውቅም ነበር። የሀይልዬ የበደሉሽ የጎዱሽ ሁሉ መጨረሻ ላይ እግርሽ ስር ወድቀው ይለምኑሻል የሚለውን ሀይልዬ ዘፈነውን እና ይሞታሉ የሚለው አልበም ላይ ያሉትን ስራዎች የሰራውን አስታውሳለሁ። የኩኩ ሰብስቤንም እንደዚሁ የሀገር የሆነውን ዜማ ነው የማስታውሰው በደንብ እና ይገርመኛል። በተለይ 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 ለሀገሩ ያለው ፍቅር። ያው እንግዲህ ከወታደር ቤት የተፈጠረን ሰዎች እኮ ከሀገራችን ጋር ነው ሁሉ ነገራችን ያለው። ከዛ በኋላ ደግሞ የእምነቱ ጉዳይ እኔ በምን እንደለካኝ አላውቅም። በቃ የሚያይብኝ ነገር አለ ማለት ነው።
መንፈሳዊ ይዘት ያለው አስርቱ ትእዛዛት የሚል ስለ ሰው ልጆች ህይወት አመለካከት ጠንከር ያለ ሰራበትን ስራ ለአንተ የሰጠውን ነው እየገለጽክ ያለው።
ልክ ነው። አዎ። እና ነገሩን ከቻልክ እጅ ላይ ሳለ ታሰማዋለህ። በእውነት ነው የምነግርህ። አስርቱ ትእዛዛት ሲል እና የጻፈውን ግጥም ሳነበው በጣም የተደሰት በቃ እንዲህ የእግዚአብሔርን ትእዛዝ እኔ ደግሞ በዚህ አይነት መልኩ ብገልጸው ምን ይሆናል በሚል ያው የጊዜው ሁኔታ የነበረበት ወይንም እኛ ያወጣንበት አልበም ያወጣንበት ጊዜ ላይ የነበረ ሌላ ቫይብ ነበር፣ ሌላ አይነት የአሰራር ባህሪ ነበር። ስለዚህ እኛ ደግሞ ቀጥታ ይሄ የተለመደውን
ትክክለኛውን አካሄድ ነበር የሄድነው። ብዙ ለመሰማት እድሉ ሰፊ ባይሆንም ግን እነዚህ ዘፈኖች ይሄ በተለይ በእምነት ላይ ያለው ያሰርቱ ጻዛት መዝሙር በጣም ጥሩ ነበር። በጣም እና አሁን አያ አንዳንድ ሰው እኔ እንጃ ቪዲዮ ሲደርስ ሊሰናበት ይፈልጋል ልበል በቃ አላቀም በቃ አንዳንድ ሰው የሚገለጽለት ነገር ያለ ይመስለኛል እና ኢንተርቪው አድርጎ ሰምቼው አላቀም በህይወት እና ኢንተርቪው አደረኩና አሰርቱ ጻዛትን እንደገና በበገና በክራር በማሲንቆ በከበሮ አድርገን እንደገና መስራት አለብን የሚል ፕሮሚስ ገብቻለሁና ይሄንን ነገር እንዴት ነው የምናደርገው ብሎ ደውለልኝ። ደግሞ እንደገና ሌላ ሰርፕራይዝ ሆነ።
መቼ ነበር የሰራችሁት?
በኢትዮጵያ አቆጣጠር በ90ዎቹ እና አስበው ከ20 አመት በፊት የተሰራ እስከዛሬ ኢንተርቪው አላደረገውን ከ20 አመት በኋላ ኢንተርቪው አድርጎ ይሄንን ፕሮሚስ ገብቶ ወጣ። ማልከዛ በኋላ ደግሞ እንጃ እኔ እንደው ከመሞቱ በፊት ሁሉ እንዲደርስለት የፈለገ ነው የመሰለኝ ለኔ አሁን ጻፈው እና ከሞገስ ጋር አወራን በዜማው ጉዳይ ላይ የሚሆነውን ነገር አውርተን ጨርሰን የሚቀጥለው ፕሮሰስ ላይ ያለን ነው። እንግዲህ እኔም ወጣልኩኝ ላንድ ለስምንቀል ከዛ በኋላ ተመለስኩ። ከመጣው በኋላ ደግሞ ቁልቢ ስለነበረ ወደ ቁልቢ ሄድኩኝ። አሁን እደውልለታለሁ ስል በዚህ መልኩ እንዴ ያዩ ሊሰናብተን ነበር እንዴ እንደዚህ ሆኖ ብዬ ነው ያልኩት። በእውነት ሆኖ በጣም የተረጋጋ ነው በማየው ነው እኔ እንግዲህ አሁን ለኔ የተረጋጋ ቀጥተኛ ፊል ለፊት የሚናገር የተሰማውን ሁሉ ግልጽ አድርጎ የሚነግር ይሄን ብታረግ ይሄ ነው ይሄን ብታረግ ይሄ ነው ይሄኛ አዋጣም ይሄኛው በዚህ በኩል ይሄዳል ብሎ ቀጥታ በቃ የሚናገር እኔ እንጃ ብቻ ምን አይነት አጋጣሚ እንደሆነ ራሱ ግርም ነው የሚለኝ። እግዚአብሔር ብቻ ነፍሱን በገነት ያኑራት። ሌላም ምለው ነገር የለም።
ጸጋይን ወደ መረተ ከመመለሴ በፊት የወታደር ቤት ይሆን ብለሃል። አንድም ያዩን በቤተሰብ እንጂ ወታደር ቤት ራሱ አልሆነም። አንተም እንደዛው ቤተሰብን ነው የገለጽከ መሰለኝ።
እውነት ነው። የቤተሰብነት። አዎ ቤተሰብ። እኔም በቃ ከመጀመሪያው ታላቅ ወንድም ጀምሮ የሚቀጥለው የሱ ታናሽ እንግዲህ እኔ ሶስተኛ ነኝ። ሁለት ወታደሮች ናቸው። ጀራ አባቴም ወታደር ነው። ስለዚህ በቃ ወታደር ቤት የነበርን ስለሆነ እንደ ሀገራችን በጣም የሚሰበን ነገር አለ። ያዩን እንግዲህ ስመረምረው የሰራቸውን የሀገር ጉዳዮች አሁን ወይጋሽ ጥላውንን ስታስበው ቆሜ ሌሎች ፈልምሽ ይህ አባባል በጣም 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 ገራሚ አባባል ሀሳቡ ራሱ እንዴት ሆኖ እንደመጣለት ራሱ ይገርመኛል።
ያየህራ ተለይቶ የሚታወቅበት የሚመስለኝን አንድ ጭብጥ አንዳንድ ሀሳብ ብታጋሩን። ያየህራድ በጣም ቅርብ የሆነ የሚታወቅም የሰው ልብ ውስጥ ያለ የሚመስለን ነገር ገኖ እንዲወጣና ግን በተለየ ጥበባዊ መንገድ እንድናየው እንዳንረሳው የሚያደርግ ነገር ሲሰራና ያለን አብዛኞቹ ስራዎች ውስጥ ይሄ አቀራረቡ ተንጸባርቋል። ኋላ ላይም አንዳንድ መረጃዎችን ሳገላብጥ እንደተረዳሁት ከሀገር ከወጣው በኋላ ስራዎቹ ብዙዎችን የማየት እድል አልነበረኝምና ማስታወቂያዎችን ሳይቀር አይረሴ የሆኑ ነገሮችን በቀላል ቋንቋ ሰው በሚያውቀው ነገር ግን በሚኮረኩርና እንዴት አየው በሚል ቀደም የጥላሁን ገሰሰን ዜማ ቆሜ ልመርቅሽ ምን እንዳነሳው አጠገብ ያለ ነገርን የሚያቃ የሚመስልበት አለ። እስኪ እሱ ላይ አንዳንድ ሀሳባችሁን አጋሩን።
እሱ በጣም ገርም ነው። አሁን ቆሜ ልመርቅሽ የሚለው ዘፈን በጣም ራሱ የሚገርም ነው። መጽሐፍ ሊወጣው የሚችል ነገር ነው። እንደ አርስት ብትሰጠው እና ትልቅ መጽሐፍ ሊወጣው የሚችል ሁላችንም ልንማርበት የሚገባ ነው። ደግሞ አየራድ ይህን ዘፈን ረዥም ዓመት በፊት ጥላሁን ሳይሞት በፊት የተዘጋጀ ነው። እንግዲህ ይህን ዘፈን የአየራድ የሚያሳየው አደራ በል እንዳልሆነ በጣም ቁም ነገረኛ እንደሆነ ነው። ክቡር አርቲስት ጥላሁን ገሰሰ ካረፈ ረዥም ዓመት ነው። ግን ይህን ጉዳይ ከባላፖች ጋር በመሆን መጨረሻው ድረስ አድርሶ ለህዝብ እንዲቀር ማድረግ ራሱ ትልቅ ኃላፊነት የሚወጣ ሰው እና ምን ያህል ሙያው ክብር ያለው ሰው መሆኑን የሚያሳይ ነው። እውነት ይሄ ዘፈን ደግሞ ያው እንግዲህ ለሁሉም ሰው ይሰራል። ቆሜ ልመርቅሽ የሚለው ሁላችንም ጥሩነት በጎ ጎኖች ይኖራሉ። አገር ግን አሳድጋ ለቁም ነገር ያበቃች ስለሆነ ለሁላችንም የሚዘራ ሙዚቃ ነው። ለያዩም ራሱ እንግዲህ ቆሜ ልመርቅሽ የሆነ እንግዲህ ወንድማችንና በቅርብ እንዳጣ ነው። እሱም አገሩን በቁሙ መርቋት ድርሰቱ እሱ እንደመሆኑ መጠን በቃ መርቋት ነው ያለፈው ማለት ነው። ይህ ነገር ሁሉ አመሰግናለሁ እሱ አያዝመው ለሁለቱም ሰዎች ይሰራ እየገምታል። ያው እንግዲህ ከሙያው አንጻር ብቻ ሳይሆን በቤተሰብ አንጻር ምስታይ ደግሞ ያዩ ጨዋ ታዋቂ ነው። የሚያወራል ነገር ሁሉ ለዛ ያለ ነገር ነው። ለዝምድና ለትውውቅ ክብር ይሰጣል። ዘመድ ጠያቂ ነው። ለእህቶቹ ብዙ ታዳጊዎች አሉ እሷ ጎቴው ናቸው። ለነሱ ሁሉ ብዙ ትምህርት ሰጣል ብለንም እንጠብቀው። የቤተሰቡ ወንድም ብቻ ሳይሆን አስተማሪያችን፣ መካሪያችን ታላቅ ሆኖ እኛ ግን ደታናሽም እንደዚ ጥሩ ባህሪ ያለው ሰው በአንዳንድ የጎደሉ ክፍተቶችን ሲምፕል ላይፍ ያለው ልጅ ነው። ሁልጊዜ መጥቶ ቤተሰቡ ደስታን እህቶቹን ጠያቂ ወንድሞቹን ጠያቂ ነው። እዚህ ምን መጥቶ በየአመቱ ይቃል። እንደውም በቅርቡ ምን አደረገ የዛሬ አንድ አመት ተኩል ልጄ የመጀመሪያ ዲግሪዋን ስትይ ለአንድ ቀን አሜሪካን መጣ ገባ። ሰርፕራይዝ አድርገን መሀል ላይ ተገኝቶ በነጋታው ግን ተሳፍሮ ነው ሄደው ብል ሳያደ ለአንድ ቀን ጉዞ አሜሪካን መጥቶ አስደስቶ በቃ የሰው ምን እንዴት ለምን ትመጣለህ ያዩ ስለው አሜሪካን አገር ልጅ እንዴት እንደምታሳድግ አውቃለሁ ብሎ ከልባችን ሊጠፋመ ትልቅ ውለታ ውሎ ብንሄደው አንድ ሰው ኃይለኛ ሰው እንኳን ቢያጋጥም የተረበሸ ነገር አለስልሶ የሚመልስና እኔ ገርመኛል። በጣም ከሱ ብዙ ልማር የምንችለው ወንድማችን ነው።
ግሩም በሰዎች ልብ ውስጥ የተውን ቁም ነገር ብዙም ልንማርበት የምንችለውን ያላቸውን ነገሮች አንስታችኋል። አንጋፋ እውቅ ድምፃዊ ጸጋዬ እሸቱ፣ ወንድሙ መረተ አላምረው፣ ወዳጁ የአየህ ራድ የቅርቡ ሰው፣ ሁለታችሁንም እንግዶቼ ለጊዜያቸው አመሰግናለሁ። መጽናናት እንዲሰጣችሁ እመኛለሁ። እግዜር ይስጥልኝ።
አሜን። አሉላ እድል ከሰጠ የአየህ ራድ በማረፉ እኛ ቤተሰቡ ድምዳሜ ላይ ደርሰናል። እሱ አይደለም የተጎዳው፣ እኛ ተጎዳን በጣም። አሁን ሰሞኑን አብሬያቸውን የቀረምኩት ና 12 ቀን በጣም ተጎድተናል። እኛ ብዙ ነገር ነው ያጣነው። ከአየህ ራድ ጠግሽም ከጎናችን አልተለየ። በሀዘናችን ታዋቂ አርቲስቶች በዛ ያሉ ስም መጥራቱ ብዙ ስለሆኑ ይከብዳል። ላደረጋችሁ እናመሰግናል። ቪኦኤም ደግሞ አሉላንም በጣም አመሰግናል። በቤተሰቡም ስም እግዚአብሔር ያክብርልን። እንወዳቸዋለን። እግዚአብሔር ስ
ፍቅር፣ ማህበራዊ ህይወት፣ አገራዊና መንፈሳዊ ይዘት ያላቸውን ጨምሮ በተለያዩ ጉዳዮች ዙሪያ ያተኮሩ ዘፈኖች
ከአራት አስርታት በላይ ለበርካታ ድምፃውያን የደረሰውን የዘፈን ግጥሞች ደራሲና አቀናባሪውን የአየህ ራድ አላምረውን ህይወትና ስራ ለመዘከር የተሰናዳ ቅንብር ነው የተከታተላችሁት።
ለረዥም ዓመታት በአይን ሐኪምነት ካገለገሉ ኢትዮጵያዊ ባለሙያ ጋር ወዳደረግነው ቆይታ ነው የምንወስዳችሁ።
በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ባቋቋሙት ማዕከል አማካይነት
ኢትዮጵያን ጨምሮ በተለያዩ አገሮች ካበረከቷቸው ላቅ ያለ ግምት የሚሰጣቸው ሥራዎቻቸው ውስጥ አንዱ የሆነውን
በሕክምና ካልተረዳ ለአይነ ስውርነት እስከ መዳረግ የሚያደርሰውን የአይን ማዝ ወይም ትራኮማ በሽታን ለመዋጋት ለበርካታ አስርታት በተሰራው ስራም ተሳትፈዋል። እኚህ እንግዳችን
ካርተርን በአካል አግኝተው ለመልካም ስራቸውም ምስጋና ለማቅረብ ጭምር እድል የገጠማቸው ናቸው።
ዘለግ ካለው ወጋችን ታዲያ በመጠኑ እናሰማችሁ። እንደምናመሹ ዶክተር ወንዱ አለማየሁ፣ የጂሚ ካርተርን የአይን ማዝን የማስወገድ ዘመቻ እንዲያስታውሱልን ነው የጋበዝኖት። በዚያውም ስለዚህ አስከፊ በሽታ ያካበቱትን እውቀቶን ለአድማጮቻችን ያካፍሉልናል። ስለ ጊዜው እጅጉን እናመሰግናለን።
እኔም በጣም በጣም አመሰግናለሁ። የኒህ ፕሬዚደንት ጉዳይ የነበራቸው ራዕይ በጣም በእውነት ልዩ ነበር። ሰላምን በተመለከተ የሰዎችን መብት በማስጠበቅ በኩል እንዲሁም ስቃይን የማስወገድ ራዕይ በጣም የሚያስገርም። ለ40 ዓመታት በዚህ ስራቸው ክትትል በማድረግ እና ጥረት በማድረግ ይታወቃሉ። እኔ በአካል የተገኘ ነው እዛ አትላንታ የዚህ የትራኮማ ወይም የአይን ማዝ ችግር እንዴት አድርገን ውጤታማ በሆነ መንገድ ለማጥፋት እንችላለን ይህን በሽታ በሚል የተደረገ ውይይት ላይ እዛ ያገኘኋቸው። በእረፍት ጊዜ ለብቻቸው ሆነው ሳገኛቸው በእውነቱ በእኔ በኩል ኢትዮጵያ ውስጥ ላለው ለዚህ በጣም ግዙፍ ችግር የሚያደርጉትን አስተዋጽኦ በማንሳት ምስጋናዬን አቀብያለሁ እና በእውነቱ እኚህ ሰው በጣም ክብር የሚገባቸው እውነትም በሕይወት እያሉ ክብር ይሰጣቸዋል። ትልቅ አስተዋጽኦ አድርገዋል። በተለይ እንደው አፍሪካ ውስጥ ኢትዮጵያን ጭምር ማሊ፣ ኒጀር፣ ኒጀር፣ ሳውዝ ሱዳን፣ ሱዳን፣ ጋና በእነዚህ ሀገሮች በሙሉ በእውነት እንቅስቃሴ አድርገዋል። ከፍተኛ ክብር ይገባቸዋል። እግዚአብሔር ነፍሳቸውን ይማር።
መቼ ነው ዘመኑ? ዶክተር ወንዱ እርሶ ፕሬዚዳንት ጂሚ ካርተርን በአካል ያገኟቸው?
እንግዲህ የዛሬ 10 ዓመት ሊሆን ነው። አሁን 2014 ዓመተ ምህረት ነው ፈረንጆቹ አቆጣጠር። ስብሰባው 15ኛው የትራኮማን ጉዳይ የአይን ማዝን ችግር ቅድም እንዳልኩት ለማስወገድ የሚደረገው ጥረት በየአመቱ ስብሰባ ይደረጋል። ዳክተር ሴንተር እና ዘርዜ ያገኝበቸው ከሆነ በዚህ በቁርጠኝነት በትጋት ለሚደረገው ስራ ድጋፍ በማድረጋቸው ለብዙ ሰዎች የመከራ ምክንያት የሆነውን ነገር በሽታ ለማጥፋት ጥረት በማድረጋቸው እኔ ምስጋናዬን አቀረብኩ። እሳቸውን ይህን በማድረጌ በጣም ደስ ይለኛል ማለት ነው።
ዶክተር ወንዱ እንግዲህ ይሄ የካርተር ማዕከል በበርካታ የተለያዩ ስራዎች የተለያዩ ዘርፎች ነው የተሰማራው። ቀደም ብሎ እንደጠቀሱት በሰላም ላይ ይሰራሉ፣ በምርጫ ጉዳይ ላይ ይሰራሉ። ይበልጡን ግን ዛሬ ትኩረት የምናደርግበት ይህ በአማርኛ የአይን ማዝ የሚባለው የትራኮማ የአይን በሽታን የተመለከተ ነው። እርሶም በቀጥታ የተሳተፉበት እንደመሆኑ በርከት ያሉ የአፍሪካ ሀገሮች ውስጥ ይካሄድ እንጂ የኢትዮጵያው ገፋ ያደረገ በመጠኑም ለአይን ማዝ የተጋለጠው ኢትዮጵያዊ ቁጥር ከሌሎቹ አፍሪካውያንም ከሌሎች ሀገሮችም የላቀ መሆኑን የከፋ መሆኑን ይነገራል። እንደው የእርስዎን ልምድ ቢያስታውሱን፣ እርስዎ ይህን ማዕከል በኢትዮጵያ ያለው ፕሮግራም ላይ ሲሳተፉ ምን ይመስል ነበረ?
ይህን ስራ እኔ የጀመርኩት በድህረ ምረቃ ትምህርት ጊዜ በአይን ሐኪምነት ለመሰልጠን እንግዲህ ዶክተር ጳውሎስ ቀና አይን ሐኪሙ የድህረ ምረቃ ትምህርት ጀምረው 3 ሐኪሞች ገብተን ነበር እድሉን አገኝተን እና በዛ ፕሮግራም አንደኛው ትልቁ ስራ መሰራት ያለበት ምርምር እና በአጋጣሚ ፕሮፌሰር በዛ ተክላካይ መንት የነርቭ ሐኪም ናቸው። በማዕከላዊ ኢትዮጵያ አካባቢ ስለ ነርቭ ህመም ጉዳይ ጥናት ያደረጉ ነበር እና በጣም የአይን ችግር በጣም በርካታ ስለሆነ የድህረ ምረቃ ተማሪ በመሆኔ ለዚህ እድል አግኝቼ ያንን በምን ምክንያት ነው አይነ ስውርነት የሚከሰተው፣ የአይን ችግር ምን ይመስላል የሚለውን ጥናት ለማድረግ በተማሪነት ነው እንግዲህ ይህንን ጥናት ያደረኩት እና በእውነት ያየሁት የአይን ማዝ ችግር ብዙቅ ነበር እና በዛ ምክንያት እኔ አሁን የሙያ ህይወቴን በአብዛኛው ይህንን የአይን ማዝ ችግር ለማስወገድ በሚደረገው ጥረት ላይ የሚያሳለፍኩት ለማለት ይችላሉ። እንግዲህ የአይን ማዝ በሽታ በተህዋሲያን ምክንያት ይሄ ባክቴሪያ ክላሚዲያ ትራኮማቲስ የሚባል ነው፣ ከሰው ወደ ሰው የሚተላለፍ በሽታ። ክፋቱ በአብዛኛው ትኩሱ ምርቃዜ ያለው ትምህርት ቤት ከመግባታቸው በፊት ህጻናት ላይ 1-5 ዓመት ያሉ ህጻናት ላይ ነው ይባላል። ለእነሱ ደግሞ ክብካቤ የምትሰጠው እናት ነች እና እናት ከልጆቿ በሽታው የተላለፈባት በጣም በተደጋጋሚ ምርቃዜዎች ያጠቃት ወደ አይነ ስውርነት የሚዳረገው ችግር ውስጥ ትገባለች እና ክፉ በሽታ ነው። ህጻናትን እና እናቶችን ሴቶችን በአብዛኛው የሚያጠቃ ችግር ስለሆነ በእውነት በእልህ ይህንን ታይዘነዋል። አሁን በኢትዮጵያ ሰፊ ፕሮግራም እየተካሄደ ነው። እንግዲህ እናጠፋለን ብለን ተነስተን የነበረው በዓለም አቀፍ ደረጃ በ2020 እሱ አለፈብን። አሁን 2030 ብለናል። አንዳንድ ጊዜ ስቀልድ በኢትዮጵያ አቆጣጠር ብታረግልን ይሻላል ብላቸዋለች። አሁን የቀረን እንግዲህ 6 ዓመት ነው እና ትግሉን እንግዲህ ይቀጥላል።
ዶክተር ወንዱ እንደውም አንድ ጽሁፍ ላይ እንዳነበብኩት ፕሬዚደንት ሟቹ ፕሬዚደንት ጂሚ ካርተርም እንደዚሁ በአማራ ክልል አካባቢ ይመስለኛል ይህንን የትራኮማ የአይን ማዝ በሽታ ምን ያህል ሰዎችን ቤተሰቦችን እያጠቃ እንደሆነ በአንድ ወቅት ሄደው በነበረ ጊዜ ሲያዩ ይህንን አይቼ እንቅልፍ አይወስደኝም የምችለውን ሁሉ አደርጋለሁ ብለው ቃል እንደገቡ አንድ በዚሁ ስራ ላይ የተሰማሩ ሰው የተናገሩትን አንብቤ ያለሁ እና በሽታው መከላከልም መቆጣጠርም የሚቻል ነገር ግን ቤተሰብን እንግዲህ እናትን ካጠቃ መላውን ቤተሰብ ዋናው መስወሶ ጎዳ ማለት ነው። ከባድ ነገር ነው።
በጣም ልክ ነው። እንደው አንኳሩን ሀሳብን ያነሳሽው እና እናቶች መጠቃታቸው ቤተሰቡን ህብረተሰቡን ሁሉ ለጥቃት የሚዳርግ ነው። እንግዲህ ደግሞ ክፋቱ የዚህ ለአይነ ስውርነት የሚዳርገው ደረጃ ሲደረስ ይሄ የአይኑ ሽፋሽፍት የአይኑ ጸጉር ወደ ውስጥ ይቀለበሳል እና አይኑን መፍታቅ ይጀምራል። ብሌኑን የፋቀ ጠባሳ አድርጎን ወደ አይነ ስውርነት የሚዳርገው እና እንግዲህ እግዚአብሔር ያሳያችሁ በቀን በደህና ጊዜ 19,000 ጊዜ አይናችን እንጨፍናለን እንገልጣል። ይህን ታቆ ይሆን? እቺም እናት አስቧት፣ እዛ ጭስ ውስጥ ሆነ እንጀራ ትጋግራለች፣ ወጥ ትሰራለች፣ ቤተሰቧን ለመደገፍ ያ ጸጉር ወደ ውስጥ ተቀልብሶ አይኗን በጨፈነች ቁጥር እየወጋት እያቆሰላት እና በእውነት እውነታቸውን ነው እንቅልፍ የማያስወስድ ነው፣ እልህ የሚያስይዝ ነው። ግን እንግዲህ ለምን እንዴት ተስፋ አትቆርጥም እያሉ ይጠይቁኛል ብዙ ጊዜ። አንድ የዳነች እናት ደግሞ ተስፋን ካለመለመች ፈገግ ሲሉ ማየት በእውነት ለልብ ለአእምሮ የሚያረካ ነገር ስለሆነ ስራውን ለማቋረጥ አይቻልም። እልክ የሚያስይዝና ይሄን ደግሞ አንቺም እንዳልሽው ቅድም መከላከል እንችላለን። የግል ንጽህና፣ የአካባቢ ንጽህና፣ ይሄ ጸጉሩ ተቀልብሶ ወደ ውስጥ አይኑን በምቅበት ጊዜ እሱን ለማስተካከል የሚደረግ ቀዶ ሕክምና አለ። ምርቃቴ በሚኖርበት ጊዜ የሚሰጥ መድኃኒት አለ። አንት ጋር ይህንን ማድረግ እየቻልን ነው። እንግዲህ ውሃ እጥረት አለ። የዚህ የአካባቢ ንጽህና ጉድለት በተለይም ደግሞ ቅድም እንዳነሳሁት ገና ትምህርት ቤት ያልገቡ ህጻናት ዳሪያ በየሜዳው ነው የሚሆነው። ዝንብ እንደ ማት ይፈላል። ያንን በሽታውን የሚያስተላልፈው ደግሞ ዝንብ ነው ወይም እጃችን ጣት ነው ወይም የራሽ ጨርቅ ነው። እና ይሄንን ሁኔታ ለመደወጥ በጣም የሰው ጥቅም ላይ ውሎ የተረጋገጠ መፍትሄ አለ። አሁን እኮ ሌሎች አፍሪካ ሀገሮች አሁን ጋምቢያ፣ ጋና፣ ሞሮኮ ይህንን አስወግደውታል። እና እኛም አፍሪካ ሀገር እንደዚህ ያለውን ስራ ሰርተን ውጤታማ የሆንበት ስላለ ይህንን መፈለግ ተከትለን እኛም በዛን ቢወጣ መቼም ጥረት መድረግ ያስፈልጋል።
ፕሬዚደንት ካርተር በማዕከላቸው አማካይነት በትራኮማ ወይም በአይንማዝ ዙሪያ ምን ምን ስራዎችን ነበር የሚሰሩት? ምን ምን ክንዋኔዎችስ አስመዝግበዋል?
በጣም ጥሩ። በ2000 የፈረንጆቹ አቆጣጠር አዲስ ዘዴ በመጠቀም በተለይም ደግሞ የሚዋጥ መድኃኒት ተገኘና ፋይዘር የሚሰጠው እሱን በመጠቀም ኦፕራሲዮን ለማድረግ ከዛ መድኃኒቱን በመስጠት የአካባቢ ንጽህና፣ የግል ንጽህና ይህንን በተመለከተ እንደው የጠሟለ ውሃም በቅርቦት የሚሻሻልበትን ዘዴ በመፈለግ ለመጀመሪያ ስንጀምር 3 ወረዳዎች ላይ ስራ ጀምር። እነዚህ 3 ወረዳዎች አንዱ አማራ ክልል ካርተር ሴንተር የሚደግፈው፣ ሁለተኛው ወል ቢዥ የሚደግፈው አንድ ሌላ ወረዳ፣ ከዛ ደግሞ 3ኛው ኦርቢስ። እኔም እዛው ስራ ስለነበረ ኦርቢስ የሚባለው ድርጅት ውስጥ እነዚህን 3 ወረዳዎች ጀመርንና ከዛ በኋላ እነሱ ለካርተር ሴንተር እንዲያውም ከአንድ ወረዳ ተነስቶ ሙሉ የአማራ ክልል ይህን ስራ ማካሄድ ተጀምር እና አስፋፉት። በጣም አሁንም ቢሆን በጣም ከፍተኛው ችግር አማራ ክልል ገና ሙሉ በሙሉ አልተወገደም ወይም በተቀረበ ክልሎችም እንደዚሁ አለ እና ይህንን አጠናክር መቀጠል ግን አስፈላጊ ነው።
መልካም ዶክተር ወንዱ፣ እንግዲህ የአይን ማዝን አይነት የአይን ብርሃንን ሊያሳጣ የሚችል በሽታ ቅድም በወጉ እንዳስረዱን በቀላሉ ሊከላከሉት ሊዳን የሚቻል ይበልጡን የድሃ በሽታ የሚመስል ከግል ንጽህና አጠባበቅ፣ ከውሃ አቅርቦት፣ ቅድም እንደነገሩን ከዝንብ አካባቢው በመኖሩ ከአንድ ወደ አንዱ የሚዛመትበት፣ ከእናት ወደ ልጅ፣ ከልጅ ወደ እናት እዚያው ብዙ ሰዎችን የሚጎዳ ነገር ግን ሊከላከሉት የሚቻል በሽታ እንደመሆኑ ማጥፋቱ ጋር ያልተደረሰ ዛሬም ትልቁን ቁጥር የያዘች ሀገር ነውና የኢትዮጵያን ስናነሳ የምናወራው እነኚህ መሰረታዊ ችግሮች ባሉበት ቤተሰቦች ግለሰቦች ምክንያቱም የአይን ብርሃንን ያህል ነው የሚያሳጣው መታወር የሚከተልበት ትልቅ ፈተና ነውና የሚደቅ ነው ምን ይታዩታል አስቀድሞ በመከላከሉ የሚሆን በህክምናው በተለይ በግንዛቤውና ህብረተሰብን በማሳወቁ ረገድ ሊሰሩ የሚችሉ ስራዎች ላይ
እየቆ ነው አሁን እንግዲህ ይሄ ዓለም ጤና ተቋም ድርጅት ብዙ አመታት ጀምሮ ተግባራዊ የሆነ ያለው ሴፍ ስትራቴጂ የሚባለው surgery, antibiotics, personal hygiene and environmental improvement in the English language. When we come to the hospital, we have to go to the hospital. 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 This is the case. The person who is in the hospital, the person who is in the hospital, the person እናቶች ላይ ትኩረት ተደርጎ የአስተዳደር ክፍሉ የሃይማኖት ድርጅቶች ሌሎችም በሙሉ በመንግስትም በኩል በቂ ትኩረት ተሰጥቶት ብዙ እንቅስቃሴ ማድረግ ያስፈልጋል እና ይሄ ጥረት አሁን ቀደም ብሎ ከነበረው 886 ወረዳዎች አሁን 320 ለዚህ ትራኮን ማጥፋት ደረጃ ደርሰዋል እና የሚያበረታታ ነገርም አለ እርግጥ ብዙ መስራት ያለብን ነገር አለ። ወደ 566 ወረዳዎች ገና አሁንም ብዙ የአይን ማስ ችግር ያለባቸው አሉ። እና ይህንን ጥረታችን ግን አጥናት መቀጠል አለብን። እርግጥ አሉ ድርጅቶች እንዲረዱ ከውጭ የመጡ ድርጅቶች ሬዶሎስ ፋውንዴሽን፣ ኦርቢዝ፣ ካተር ሴንተር፣ ሌሎችም አምሬት ብዙ ድርጅቶች አሉ። ከነሱ ጋር ፕሮግራም መካሄድ ያስፈልገናል። እንግዲህ 20-30 ብለናል እና በግድ ቁርጠኝነት ይህንን ጥረት መካሄድ ያስፈልጋል። ህብረተሰቡ አምተም እንዳነሳው ብለ ህብረተሰቡ ይህን መገንዘብ አለበት። ይሄ ነገር ሊወገድ ይችላል። እኛ ጥረት መቀጠል አለብን። ከልማት ጋር በጣም የተገናኘ እኮ ነው። ከልማት እቅዶች መካከል እንደው ግቦች መካከል ይሄ ትራኮማ በተመለከተ ወይም አይን ማዝም በተመለከተ የእናቶች ጤና፣ የልጆች ጤና፣ የአካባቢ ንጽህና፣ የውሃ ኑሮ ከልማት ጋር በጣም የተገናኘ ስለሆነ ይህን የትራኮማን ማጥፋት እንደውም እንደ አንድ ምልክት ልናደርገው ይገባል። ይሄ ፈረንጆቹ ሰስቴይነብል ዲቨሎፕመንት ጎልስ የሚሉትን የዚህ የልማት ግብ ትልቅ ምልክት ልናደርገው እንችላለን እያልኩ አገላለሁ።
ቆንጀት እንግዲህ ዛሬ ቁጥሩ የበዛ ዝግጅት ስለሆነ ያለን ያውም የሚያስቀርናቸውም አሉ። የዶክተር ወንዱን የመሰለ እንደዚህ ደርዝ ያለው ጫዋታ ብዙ ነገሮችን የሚያነሱበትን እንደ ፍቃዳችን ማስተናገድ አልቻልንም። ለቅምሻ የሚባል ያህል ነው እንግዲህ ዛሬ ያነሳ ነው።
እንዳልከው ነው ከዶክተር ወንዱ ጋራ በቀድሞ ፕሬዚደንት ህልፈት ተነሳንና የራሳቸውንም ተሞክሮ በተለይም ደግሞ እንደ ማህበረሰብ ይህንን እናቶችን ህፃናትን ቤተሰብን በአጠቃላይ የሚጎዳ እጅጉን የሚጎዳ ለአይነ ስውርነት የሚዳርግ በሽታ መታገል እንደሚገባን ጥሪ ያደረጉበትን ጨምሮ ረዘም ያለ ውይይት ነው ያለን።
ለአድማጮች ጠቃሚ የሆነ ውይይት ነው። መከላከል የሚቻል ነገር ግን ሊዳን ሲችል ለአይነ ስውርነት የሚያበቃ የበሽታ አይነትን ከዚያም ማለፍ ብለው የማየትን ሚስጥር እንዴት አድርገን አንድ ነገር እንደምናይ አይናችን ውስጥና ባንጎላችን ውስጥ የሚፈጠሩ ሁኔታዎችን የሚያመላክተውን ጨምሮ
አሉላ ከደረሱላቸው ታካሚዎች ያተረፉትን ምርቃትም ጭምር እንደዚሁ አስተዋውሰውናል።
በትክክል ስንጉላ አጫውተውናል ምን አይነት ትርጉም ለተረዱት ሰዎች እንደሚያሳድር። እንግዲህ አድማጮቻችን ቃል እንገባለን በሚቀጥሉ ፕሮግራሞቻችን እናቀርባለን። ለአሁኑ በድጋሚ ዶክተር ወንዱን እናመሰግናለን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ
በዚሁ ተሰናበትን።
ሰላም፣
በደህና ደሩ።